ያው እንግዲህ እንደሰሙት የሚበዛው ጥያቄያችን ፖለቲካ ነው። ኢኮኖሚው ላይ ገና አልተነሳም እና አንድ ጥያቄ በጽሁፍ የመጣ ከአጼ ኃይለ ስላሴ እስከ ኢፒአርዲኤፍ ባለው ውስጥ እንደው ቢገመገም የኢትዮጵያ የኢኮኖሚ እድገት የት አለ ማለት ይችላሉ የሚል ነው። ከሱ ጋር አያይዘው እንግዲህ ይሄ የአምስት አመቱ የትራንስፎርሜሽን ፕላን አለ። አንዳንድ ሰዎች በጣም አምቢሽስ ነው የሚሉ አሉ እና እነዚህን እንግዲህ ኢኮኖሚን በሚመለከት ዲፕሎማቲክ ሌቭላችን እሳ የት ነው እንደው በአፍሪካ ውስጥ እንደው በዛ ኮንቴክስት ብንወስደው?
የሬድ ኦብጀክቲቭሊ ለመናገር በአሁኑ ጊዜ ያለንበት ሁኔታ የአጼ ኃይለ ስላሴ መንግስት የዚህ በአፍሪካ አንድነት ድርጅት መስራት አካባቢ የነበረው ሁኔታ የሌሎች አፍሪካ ሀገሮች ነጻነታቸውን እያገኙ ባለበት ወቅት ኢትዮጵያ የነበራት ስቴቸር ስታንዲንግ ያንን አፕሮክሲሜት የሚያደርግ ደረጃ ላይ ያለን ይመስለኛል። ኦብጀክቲቭ ለመናገር ይሄ ነው። የኢምፒሪካል ፋክተር ሁኔታው ይሄን ይመስለኛል። እኔ ይሄን ለማለት ደግሞ ሪሊ የስትራቴጂክ ቦታ ያለሁ ይመስለኛል። ከዛ ነው የራሴን ሂስቶሪካል ባክግራውንድ አይ ሪመምበር ዘ ታይም ዌን ዊ ወር ዳውን ኦን አወር ኒስ የደርግ መንግስት ሊወድቅ አካባቢ። አንድ ነገር ላንሳላችሁ። 1982 ይመስለኛል የአፍሪካ አንድነት ድርጅት የመሪዎች ስብሰባ ትሪፖሊ ለማድረግ አስቦ ነበረ። 1982 83 ነው እና ኮረም ሊገኝ አልቻለም በካዳፊ ምክንያት። የብዙ የአፍሪካ መሪዎች ካዳፊን ለማየት ስላልፈለጉ ቀሩ፣ ኮረም አልነበረም። ስለዚህ የአፍሪካ መሪዎች እዛም የነበሩ ሌሎቹም እዛ ላይ መሄድ ያልፈለጉ ወደ አዲስ አበባ መምጣት ነበረባቸው እና ያ ስብሰባ አዲስ አበባ ተካሄደ። ከዛ በኋላ በመሪዎቹ መካከል ይሄ ጀንትልማን አግሪመንት ላይ ይደረሳል። በየአመቱ የሚደረገው የአፍሪካ አንድነት ድርጅት ሰሚት አዲስ አበባ መደረግ አለበት ብለው ከዛ በኋላ 1983, 84, 85, 86, 87, 88, 89, 90 አዲስ አበባ ነው የሚደረገው። 1990 ላይ የአፍሪካ አንድነት ድርጅት የራሱ የሴክሬታሪያቱ ባለስልጣኖችም መሪዎችም ከስልት ይተራረጉና ይመስለኛል ይሄ ነገር የሚያምር አይደለም የኢትዮጵያ ሁኔታ። የ1991 ሰሚት አዲስ አበባ ለማድረግ ቢታሰብ ችግር ሊመጣ ይችላል። ስለዚህ ሌላ አማራጭ ብንፈልግ ይሻላል ይባላል። በዚህ ምክንያት ነው የ1991ኑ የአፍሪካ አንድነት ድርጅት ሰሚት አቡጃ እንዲደረግ የተወሰነው። ኦልሬዲ ባይ 19 በቃ ከኩዴታው ትንሽ ቀደም ብሎ ኩዴታው 1989 አይደለም ይሄ በመንግስቱ ኃይለማርያም ላይ የተደረገው የመጀመሪያ አቴምፕት 1989 ከዛ ቀደም ብሎ ጀምሮ ኦልሬዲ የኢትዮጵያ ሁኔታ በጣም አሳሳቢ እንደሆነ ሁሉም የሚገምተው ነበረ። ባይ ዘ ኤንድ ኦፍ ባይ ሚድ 1990 የኢትዮጵያ እንደ ሶማሊያ እንደ ላይቤሪያ ትሆናለች የሚለው በሰፊው የሚስተጋባ ነገር ነበረ። ለማንኛውም በዛ ወቅት ኢትዮጵያ ምን ደረጃ ላይ እንደነበረች ማንም የሚያስታውሰው ነው። የቅድም እንዳልኩት ነው የተንበረከክንበት ወቅት ነበረ። ከዛ በኋላ ያው ኢህአዴግ ስልጣን ከያዘ በኋላ በተደረጉ እንቅስቃሴዎች በአሁኑ ወቅት የደረስንበት ደረጃ በጣም ከፍተኛ ነው። በጣም በአካባቢያችን በኢጋድ ውስጥ በአፍሪካ ህብረት ከዛም አልፈን ኢትዮጵያ እያገኘችው ያለው ተሰሚነት በጣም ሰፊ ነው። ራሴም ልገነዘበው የምችለው ነገር ነው። እኔ አንዳንድ ባለስልጣኖች የተባበሩ መንግስታት ባለስልጣኖች ጋራም ስገናኝ ከዲፕሎማቶችም ጋር ስገናኝ ስለ ኢትዮጵያ የሚባለውን ስለ መሪዎቻችን የሚባለውን መድገም አልፈልግም። ምክንያቱም በሌላ መንገድ ነው ሰዎች አንደርስታንድ የሚያደርጉት። ግን ሪሊ በጣም የሚያኮራ ነው እና የደረስንበት ደረጃ በጣም ከፍተኛ ነው። ይህንን ሰስቴን የማድረጉ ነገር ነው እንግዲህ አሁን ይህንን ሰስቴን የማድረጉ ነገር ነው ማንዳንዴ የሚሰማኝ ራሴ እንደ ዲፕሎማት ይሄንን ጀስቲፋይ የሚያደርግ እንቅስቃሴ እያደረግን ነው ወይ በራሳችን ዲፕሎማቶች? አይ ዊ ሜዥሪንግ አፕ ዘ ታስክ የሚል ነገር አለኝ። ይሄ በሰዎች አካባቢ እየተፈጠረ ያለው ስሜት በዛ ደረጃ እየተንቀሳቀስን ነው ወይ? በዛ ደረጃ ዴሊቨር ለማድረግ የእኛ ኢትዮጵያ ዲፕሎማቶች ሪሊ ካፓሲቲውም አለን ወይ የሚለው ነገር የሚያሳስበኝ ነው። ለስራ ባልደረቦችም የምናገረው ይሄ ነው። የስራ ባልደረቦችም ይህንን ይቀበላሉ። እነሱም ራሳቸው የሚያዩት ነው። አሁን ይህን ሰሞን እኔ ስም አልጠቅስም፣ አንድ ከፍተኛ የዩኤን ባለስልጣን ጋር ስነጋገር በአሁኑ ወቅት ኢትዮጵያኖች እኮ እንትናችሁም ጭንቅላታችሁን ከፍ አድርጋችሁ በኩራት ልትጓዙ የምትችሉበት ወቅት ነው አለ። እንደዚህ ያሉኝ
ወንደርሱ
እና የአፍሪካኖች አካባቢ በነገራችን ላይ በመጀመሪያ እንዲህ ያለው ስሜት የተፈጠረው በአፍሪካኖችና በሌሎች ኤክስፐርቶች አካባቢ ነበር። እንደዚህ ያለ ስሜት ኢትዮጵያ ሊደርሽፕ በተመለከተ ኢትዮጵያን በተመለከተ ኢትዮጵያ እየተለወጠች ነው የሚለው በኤክስፐርቶች ደረጃ ነበረ የሚነገረው። ከዛ ቃስ ብሎ በሚኒስትሮች ደረጃ መነገር ይጀምራል። ቃስ ቃስ እያለ ወደ መሪዎች አካባቢ ይደርሳል። ይሄ ነው ያለንበት ሁኔታ። ኢኮኖሚውን በተመለከተ እንደኔ ባለፉት 7 ዓመታት ውስጥ የተከናወኑ ስራዎች፣ የተገኙ ውጤቶች በእውነቱ በኢትዮጵያ ሞደርን ሂስትሪ ወቅት ተገኝቶ የማያውቅ ግኝት ነው የሚመስለኝ። እንደዚህ አለ የደብል ዲጂት ኢኮኖሚክ ግሮውዝ በኢትዮጵያ ሞደርን ሂስትሪ ሳይቶ የሚታወቅ አይደለም። አሁንም ጥያቄ ይህን ሰስቴን እናደርጋለን ወይ ሞሜንቱን ጠብቀን እንሄዳለን ወይ ነው። ይሄ የ5 ዓመቱ የግሮውዝ እና የትራንስፎርሜሽን እቅዱ እሱ እንደተባለው በጣም በጣም አምቢሽስ ነው። ሴች ማድረግ ይኖርብናል። በጣም አምቢሽስ ነው ግን ዘግዝኑ ሂዝን ያንን በተቻለ መጠን ሙሉ በሙሉ እንትን ባንልም ሬዲ አፕሮክሲሜት ማናደርግበት ምክንያት አይኖርም እና እንደተባለው በጣም አምቢሽስ ነው ግን የኢትዮጵያ ህልውና በዚህ በኢኮኖሚው ዘርፍ ከምናደርገው እንቅስቃሴ ጋር የተቆላለፈ ነው። በፍጥነት ለማደግ ካልቻል በተለይም ደግሞ አሁን እየተከሰቱ ካሉ ሁኔታዎች አንጻር ስናየው አሁን በኖርዝ አፍሪካም በመካከለኛው ምስራቅም እየተከሰቱ ያሉ ጉዳዮች በአጠቃላይ የአፍሪካ ሁኔታ በዓለም አቀፍ ደረጃም እየተከሰቱ ያሉ ነገሮች አሉ እና በአንድ በኩል ኦፖርቹኒቲው በጣም በጣም ሰፊ ነው። በጣም ቻሌንጁ ደግሞ በዚሁ መልኩ ደግሞ እንደዚሁ በጣም ግዙፍ ነው። አፍሪካም እየተለወጠች ያለችበት ሁኔታ ውስጥ ነው ያለ ነው እና ከዚህ አኳያ አሁን እንደ ኤቲስ አፍሪካ ማርጂናላይዝድ የሆነችበት ወቅት ነው ተብሎ ነው ሲነገር የነበረው። በአሁኑ ጊዜ ብዙ በአፍሪካ ላይ ፎከስ የማድረግ ነገር አለ። ፎኮዎችም አሉ፣ ኖችም አሉ። ከዛ ጋር የተያያዙ ቻሌንጆች ይኖራሉ። ስለዚህ በአመራር ደረጃ ብዙ ዊዝደምን የሚጠይቁ አካሄዶች አሉ። ከማንም ጋር ሳይወግኑ ግን ለኢትዮጵያ ኢንትረስት ጥቅም እርዳታ የሚያደርጉ ከኛ ጋር የሚተባበሩ በኢኮኖሚውም በፖለቲካውም ለሚተባበሩ ሁሉ በራችን ከፍተን እየተባበርን መጓዝ ይኖርብናል። የእኛ አዜም ደብዳዴ እንትናችን የአርቲስቲካችን ይሄው ነው። ከሀገራችን ኢንትረስት አኳያ ነው ሌሎችን ልንፈርጅ የምንችለው። ለዛ ከዛ ያ ጥቅም እንዲራመድ ድጋፍ የሚያደርጉ ዞሮ ዞሮ ደግሞ የሚችዋል ነው ሚችዋል ኢንትረስት ነው ዞሮ ዞሮ እና በዛ ደረጃ እኛን ኢንጌጅ ከሚያደርጉ ጋር ሁሉ አብረ መስራት ይኖርብናል። የኤክስ ዋይ ሀገር ምን አይደለም ከሁሉ ጋር የአርቲስቲኩ እንዳልኩት ይሄው ነው የሀገራችን ናሽናል ኢንትረስት ነው። የኢኮኖሚ ኢንትረስታችን፣ የሴኩሪቲ ኢንትረስታችን ይሄ ነው። አካባቢያችን ቀላል አካባቢ አይደለም። በጣም በጣም የውስብስብ የሆኑ ችግሮች ያሉበት አካባቢ ነው። በአንድ በኩል አሁን እስኪ የትኛው ሀገር ነው እንደዚህ ያለ? ኢትዮጵያ 80 ሚሊዮን ልንደርስ ነው ከዚህ አኳያ በጣም ትልቅ ሀገር ነን፣ ግን ትንሽ ሀገር ነን። ግን ደግሞ የውጭ ፖሊሲ ቻሌንጃችን አንድ ሱፐር ፓወር ያለው ቻሌንጅ አይነት ነው። በጣም ውስብስብ የሆነ የፎረን ፖሊሲ ቻሌንጅ ያለባት ሀገር ናት። አሁን በዚህ በኩል የሶማሊያ ችግር አለ በኢስት። ይሄ ችግር መቼ ሪዞልቭድ እንደሚሆን የምናውቀው ነገር የለም። መቼ ነው የሚፈታው? በምዕራብ በኩል የሱዳን ሁኔታ አለ፣ የደቡቡና የሰሜኑ ከሬፈረንደሙ በኋላም ከጁላይ በኋላም የደቡቡ የነጻ መንግስት ከሆነ በኋላም በምን አይነት መንገድ ነው የሚቀጥለው የሚለውም ራሱ የአንድ ጥያቄ ነው። እና ያም ገና የተፈታ ነገር አይደለም እና ሁኔታዎችን ፍለክስ ናቸው። ከሰሜን እንደዚህ ያለ እብደት ያለበት ሁኔታ ነው ያለው እና በዚህ ውስጥ ነው ያለ ነው። ጅቡቲን ለማተራመስ እንደዚሁ ያስመራው ሰው ስራ እየሰራ ነው። እንደዚህ ያለ ሁኔታ ውስጥ ነው ያለ ነው። ስለዚህ የዞሮ ዞሮ ቅድም ያሉት ሰውዬ በፍቅር ያነሱት ዞሮ ዞሮ ይህ መድኃኒቱ ይሄ ነው። የሩሊንግ ፓርቲ፣ የኦፖዚሽን ፓርቲዎች፣ ሲቪል ሶሳይቲ፣ ኢትዮጵያኖች፣ የዲያስፖራ ሀገር ውስጥ ያሉ እጅ ለእጅ ተያይዘን ካልተንቀሳቀስን በስተቀረ የሀገራችንን ቻሌንጅ በተለይ በሴኪሪቲ አካባቢ ያለው የኢኮኖሚ ቻሌንጁን በሚገባ አድሬስ ለማድረግ ቀላል አይሆንም። ይሄ ነው የማስበው።
እሺ፣ እግዚአብሔር ይስጥልኝ። የአምስት አመቱን የኢንፎርሜሽን እቅድ እንደው አምቢሽስ ነው ወይ የሚል ጥያቄ ተነስቶ ነበር።
አዎ ነው እኮ የአምቢሽስ ነው ግን ተገቢ ነው የሚል እኮ ነው።
እሺ፣ ኦኬ።
ተገቢ ነው፣ አምቢሽስ ነው።
እሺ፣
ግን ዞሮ ዞሮ ከሀገራችን አቢሊቲ ጋራ የቆላለፈ ነው ይሄ። ፍጥነት መጓዝ አለብን።
ኦኬ።
የራፒድ ኢኮኖሚክ ዴቨሎፕመንት ያስፈልገናል እና ፍሬሽ ማድረግ አለብን። ሙሉ በሙሉ ባናከናውነውም ሪሊ አናከናውነም ብለን ገና ከመጀመሪያው እንትን ማለት አይኖርብንም። ተሐቀስ ይነብናል እና ከዛ አኳያ ታስቦ የተዘጋጀ እቅድ ነው ለማለት ነው።
እሺ፣ እሺ፣ እግዚአብሔር ይስጥልኝ። መተካካቱን በምን መልኩ ነው ያዩት?
እኔ እንግዲህ ያው ገና ከመጀመሪያው እንደተባባል ነው በከፍተኛ ደረጃ በአጠቃላይ ፓርቲ አባል አይደለሁኝም እና በፓርቲው በዚህ ጉዳይ ላይ ሲነጋገር ገና ከመጀመሪያው ጀምሮ የተሳተፍኩበት ሁኔታ የለም። ግን ጉዳዩን አውቀዋለሁኝ። በአጠቃላይ የእንትኑ ሀሳቡ በፕሪንስፕል ደረጃ በጣም የሚደገፍ ይመስለኛል። ይሄን ካልኩ በኋላ ሪሊ አት ኤንድ ኦፍ ዘ ዴይ ኢንስቲቱሽን ክሬት የማድረጉ ነገር በጣም በጣም ወሳኝነት ያለው ነገር ነው። ኢንስቲቱሽን በደንብ ቢልድ ማድረግ ያስፈልጋል እና በሚቀጥሉት አራት አመታት ከዚህ አኳያ ብዙ ስራ መሰራት ያለበት ይመስለኛል። ብዙ መሰራት ያለበት ይመስለኛል። ሪሊ የዚህ ሂሮ ወርሺፕ ምናምን ተደርጎ እንዳይታይብኝ ይፈልጋለሁ። አሁን እንዳሉን ጠቅላይ ሚኒስትር አይነት ካፓሲቲ ያላቸው ሰዎች እንዲሁ እንደው በብዛት የሚገኙበት ሁኔታ ሊሆን አይችልም፣ ኖ ዳውት። ስለዚህ በተቻለ ዞሮ ዞሮ ኢንስቲቱሽንስ ናቸው እንትን ሊሉ የሚችሉት። ኢንስቲቱሽንስ ፐርሰናል ኢሹ አይደሉም አደላ። እዚህ ነገዴ የኢንስቲቱሽን ጠንካራ ኢንስቲቱሽን የመኖሩ ነገር እና የኢንስቲቱሽናል ካፓሲቲ ቢልድ የማድረጉ ነገር ይሄ በጣም በጣም አስፈላጊ ይመስለኛል። እና እንግዲህ ኢን ተርምስ ኦፍ የኢንሃንሲንግ ዘ ሌጂቲመሲ ኦፍ ዘ ፕሮሰስ ይሄ በጣም በጣም ትልቅ ነገር ነው። ምንድን ነው የሚሆነው? እንግዲህ አትሊስት በሩሊንግ ፓርቲ ውስጥ የስልጣን ሽግግር ሰክሴሽን ስሙዝ በሆነ መንገድ ሊከናወን የሚችልበት ሁኔታ እየተመቻቸ ነው። የአንድ ሀገር ፖለቲካል ሲስቴም ሪሊ ዱረብል የሆነ ስታቢሊቲ ደረጃ ላይ ደርሷል ለማለት የሚቻለው ይሄ የሰክሴሽን ሁኔታውን በሚገባ አንድ ሲያደርግ ነው። ኢትዮጵያ ታሪክ ውስጥ ደግሞ ይሄ ታይቶ የማይታወቅ ነገር ነው። በንጉሳዊ ቤተሰብ ውስጥም እኮ እንደዚህ በቀላሉ የሚደረግ ነገር አልነበረም አይደለ? የምናውቀው ነው።
ልክ ነው።
ስለዚህ በሩሊንግ ፓርቲ ውስጥም ቢሆን ይሄን ማድረጉ ቀላል ነገር አይደለም። ሪሊ ግን አደንደዴ በኢትዮጵያ ኦቨር ዘ ሎንግ ሆል ዱረብል የሆነ ስታቢሊቲ በሚገባ ሰፍኗል፣ በአስተማማኝ ሁኔታ ሰፍኗል ለማለት የምንችለው ያው የፖለቲካ ተማሪም ስለሆንኩኝ ያበር በእርግጠኛ ለማለት የምንችለው ከአንድ ፓርቲ ወደ ሌላ ፓርቲ የመሸጋገር ሁኔታ ተፈጥሮ ደግሞ ያለው ኮንስቲቱሽን ለዛ ፐርፐስ ጥቅሜታ ላይ ውሎ የሚቀጥለው ፓርቲ ያንን ተቀብሎ በዛ ኮንስቲቱሽን ላይ ተመስርቶ ማስተዳደር ሲጀምር በፊት የነበረው በስልጣን ላይ የነበሩ ተከብረው የሚኖርበት ሁኔታ ተፈጥሮ ሲታይ ይሄ ነው እንግዲህ ዱሬቢሊቲ አለ ሰስቴናቢሊቲ ተፈጥሯል ለማለት የሚቻለው። አሁን በኢህአዴግ በኩል እየተደረገ ያለው ኢት ጎዝ ሎንግ ዌይ ሎንግ ዌይ ሄዳል፣ ግን አጌን ገና ነው የእንትኑ። አሁንም ቢሆን ሬሊ ኢትዮጵያ ውስጥ አስተማማኝ ስታቢሊቲ ዱሬብል የሆነ የፖለቲካ ስርዓት መስርተናል ለማለት የምንችለው እዛ ላይ ስንደርስ ነው የሚል አመለካከት ነው ያለኝ። ግን አሁን እየተደረገ ያለው በኢትዮጵያ ታሪክ ውስጥ ተደርጎ የማያውቅ ነገር ነው። ኢዳዝን ጎ ኦል ወይ ለናለን፣ ግን በኢትዮጵያ ታሪክ ውስጥ ተደርጎ ያልታየ ነገር ነው ይሄ። እና ይሄ መታሰቡ ተግባራዊ የሆነ መምጣቱ ትልቅ እምርታ ይመስለኛል። እና ኢን ዘ ሚን ታይም ኦፍ ኮርስ ይሄ ግን ቅድም እንዳልኩት ኢንስቲቱሽናል የካፓሲቲ ቢልዲንጉ እሱ በሚገባ ሀንድል መደረግ ይኖርበታል የሚል አመለካከት ነው ያለኝ።
የኢትዮጵያ ፎሪን ፖሊሲ በአሁኑ ሰዓት ወይም ደግሞ የኢትዮጵያ ስታተስ በዓለም ደረጃ አሁን ከፍተኛ ደረጃ ላይ እንዳለ ተናግሯል። ኢትዮጵያ በትልቅ ደረጃ ላይ እንዳለች ሁላችን እናውቃለን። ይሄም የሆነው አመራሩ የኢትዮጵያ መሪው ነው። ኢትዮጵያን የማንኛውም አገር መሪ አገሪቷን ትንሽ ወይም ትልቅ ሊያደርግ የሚችለው በዓለም ደረጃ ማለት ነው። ከዛ በኋላ በዚህ ነው አጼ ኃይለ ሥላሴ ትልቅ ሰው ነበሩ። በጊዜያቸው በሚያደርጉት የነበረ ኢትዮጵያ ታዋቂ ነበረች። አሁን ደግሞ በፕራይም ሚኒስተር መለስ አመራር ኢትዮጵያን ትልቅ ገጽታ እንደሰጣት ሁላችን የሚገባን ይመስለኛል፣ እሱም የሚጋሩኝ ይመስለኛል። ይሄን ካልኩ በኋላ አሁን ይሄን ከፍተኛ ደረጃ ላይ የደረሰው የኢትዮጵያ ገጽታ ፕራይም ሚኒስተሩ ከአምስት ዓመት በኋላ እወርዳለሁ ሲሉ የእርሶ ስጋት ምን ያህል ነው? ገጽታችንን ሜንቴን ሊያደርግ የሚችል የአመራር ብቃት አለን ብለው ይገምታሉ ወይ? ሁለተኛ እርሶ በውጭ ጉዳይ ሚኒስተር እያሉ ለረጅም ጊዜ የውጭ ሚሽኖች የኢትዮጵያ ኤምባሲዎች እንቅስቃሴያቸው ምን ያህል አጥጋቢ ነው ብለው ይገምታሉ?
የመጀመሪያው ጥያቄ በጣም ከባድ ጥያቄ ነው። ምንድነው በአንድ በኩል ከታሪካችንም በመነሳት ስናይ የዚህ የአንድ ሰው ኢንዲስፔንሰብል ነው ብሎ የማየት ጉዳይ የራሱ የሆነ ችግር ይኖረዋል እና ኢንስቲቱሽን ቢልዲንግ ብዬ ያልኩት ከዚህ ጋር በተያያዘ ነው። እና ብዙ ሰዎችም እንግዲህ ከዛ አንጻር ነው የሚያዩት። ቀጥዬ የምለው ነገር ስላለ ነው ይህንን እያነሳው ያለሁት። ይሄ ይገባኛል። እኔ ራሴ በተቻለ መጠን ዞሮ ዞሮ የኢንዲቪጁዋል ሮል ይኖራቸዋል፣ ግን የአንድን ሀገር ዱረብል የሆነ ስታቢሊቲ ሴኩሪቲ የኮንስቲቱሽናል ኦርደር ሊወስን የሚችለው የዚሁ ጠንካራ ኢንስቲቱሽን የመኖሩ ጉዳይ ነው። ያ ከፍተኛ ትኩረት ሊሰጠው የሚገባ ነገር ነው። ይሄ በአንድ በኩል ሆኖ በሌላ በኩል there is absolutely no doubt በአሁኑ ጊዜ ያሉን ጠቅላይ ሚኒስትር ከፍተኛ አስተዋጽኦ ያደረጉ ኢትዮጵያ በቀላል ሊተኩ እንደማይችሉ ምንም ያጠራጥር አይደለም። ይሄ እኔ በስራ ላይ ሆኜም ኢትዮጵያኖች አይደል የተለያዩ ሰዎች ጋራ በመገናኘትበት ወቅት የማየው ነገር ነው። አንዳንዴም በጣም ሰርፕራይዝ የሚያደርገኝ ነው። እና ምንም ጥያቄ የለውም ፕራይም ሚኒስተር መለስ ለኢትዮጵያ በጣም ጥሩ ብራንድ ሆነዋል። አገሪቷ በአሁኑ ጊዜ እየታወቀች ያለችበት ምክንያት አንዱ የእሳቸው ነው። ኢንፋክት በጣም በጣም ትልቅ ፋክተር ነው ይሄ። እና እንደዚህ ያለ መሪ እንዲህ በቀላሉ ሊጠቀም የሚችልበት ሁኔታ የለም። እና አልፎ አልፎ የሚያጋጥም ነገር ነው እንደዚህ ያለ ነገር። እና ቀደም ብዬ እንዳልኩት ይሄም ሆኖ ግን ኢንስቲቱሽን መገንባት ይኖርበታል። ሁል ጊዜ በሳቸው ደረጃ ያለ ፕራይም ሚኒስተር ላይሆን ይችላል፣ ግን በኢንስቲቱሽን ከተደገፉ ካፓሲቲ ባላቸው ሰዎች ከተደገፉ አመራር ሊሰጡ የሚችሉ ሰዎች እንዲኖሩ ማድረግ ይቻላል። ካልቲቬት ማድረግ ያስፈልጋል፣ ኦፖርቹኒቲ መስጠት ያስፈልጋል፣ እንዲህ ያሉ ሰዎች ብቅ እንዲሉ ይህ መደረግ ይኖርበታል። ግን በሚቀጥሉት 4 ዓመታት ይህንን አከናውነን ፕራይም ሚኒስተር መለስ በሚገባ ሊተኩ የሚችሉበት ሁኔታ ይፈጠራል ወይ ለሚለው ጥያቄ ስራ ሊሰራበት ይገባል ነው ይሄ ነው። እና ለማንኛውም ግን የእሳቸው የተጫወቱት በታሪክ የተጫወቱት ሚና ቀላል አይደለም። እና እንዳልኩት በስራ እንቅስቃሴ ውስጥ በየጊዜው ከሌሎች የምሰማው ከውጭ ሰዎች የምሰማው ከኢትዮጵያኖች አካባቢ የምሰማው ነገር ነው። ደግሞ ኢምፒሪካሊ የሚታይ ነው። ሪሊ ያደረጉት አስተዋጽኦ እንዲህ በቀላል የሚታይ አይደለም። እና አሁን አመራር ላይ ካሉ ሰዎች መካከል በቀላሉ ይህን ሪስፖንሲቢሊቲ ወስደው ሊቀጥሉ የሚችሉ ሰዎች አሉ ወይ ለሚለው እንግዲህ 4 ዓመት አለን አይደለም እናያለን። ዞሮ ዞሮ ይህንን ደግሞ በቅርብ በሚገባ ሊያዩ የሚችሉ ዞሮ ዞሮ በከፍተኛ ደረጃ ያሉ የፓርቲውም አባል ናቸው አይደለም። ከዛም ደግሞ ዞሮ ዞሮ የሚወስኑ ደግሞ የሚቀጥለው ምርጫ ምን አይደለም፣ ያንንም ኦፕን ማድረግ ይኖርብናል። ኢህአዴግም ራሱ ማሸነፍ ይኖርበታል አይደለም እንዴ?
ልክ ነው።
አሸንፎ የሚታይ ነገር ነው የሚሆነው። ግን ይሄ ሁሉ ከተባለ በኋላ የሰውየውን አስተዋጽኦ እና ምን ያህል በአሁኑ ጊዜ ለኢትዮጵያ እየተሰጠ ያለው ትኩረት ግምት ከእሳቸው ኮንትሪቢሽን ጋራም በቀጥታ የተያያዘ እንደሆነ ያንን ያ አሌ ሊባል አይችልም። መቼም ለእውነት ነው መናገር የሚያስፈልገው ይሄ ትክክል ነው ብሎ መውሰድ ነው የሚቻለው። ግን ቀደም ብዬ እንዳልኩት ያው ኢንስቲቱሽን ቢልድ የማድረጉ ነገር ነው።
ልክ ነው።
ይሄ የእንትን ማክስ ዌበር የሚለው አይደለን የፎርማል ሊጋል የእንትን ያ በሚገባ መተከል ይኖርበታል። ከዛ አኳያ ብዙ እንደሚቀረን ይገባኛል። ብዙ ስራ መሰራት አለበት ከዚያ አኳያ ብዬ ነው የምወስደው። ሁለተኛው ጥያቄ አምባሳደሮቻችን እዛም አንተ በነበርክበት ጊዜ ምን ያህል ስራ ሰርተዋል ብለው ታምናለህ ለሚለው ጥያቄ ሪሊ እኔ ኤምባሲዎቻችን በብቃት ስራ እየሰሩ ነበር ብዬ ለማለት አልደፍርም። ዞሮ ዞሮ መታወቅ ያለበት የአምባሳደሩ ኤምባሲዎቻችን ውስጥ ያለውን የሰው ካፓሲቲ የሚወስነው ዋና መስሪያ ቤት ነው አይደለም እንዴ? እኛንን እኮ የምንመድባቸው። ስለዚህ ተወቃሽነትም ካለ ዋናው መስሪያ ቤት ነው መጠየቅ ያለበት፣ ይህንም ጭምር ማለት ነው። እዛ በነበርኩበት ጊዜ ለዛ ነው እና በኤምባሲዎች ላይ ማሳበቡ ሊዲ ተገቢ አይመስለኝም። ዞሮ ዞሮ እነዚህ ሰዎች ብቃት አላቸው ሊያገለግሉ ይችላሉ ተብለው ነው አምባሳደሮቹ ዲፕሎማቶቹም የሚላኩት። ስለዚህ ያ ብቃት ከሌለ ስራቸውን በሚገባ የሚያከናውኑ ካልሆነ በአካባቢ ያሉ ኢትዮጵያኖች እንደዚህ ያለ ስሜት ካላቸው ስለዚህ በመጀመሪያ ደረጃ መጠየቅ ያለበት ዋና መስሪያ ቤቱ ነው። መንግስት ነው ለምንድን ነው እንደዚህ ያሉ ሰዎች የምትልኩት? ብቃት የላቸው ሰዎች የምትልኩት ብሎ መጠየቅ ያለበት ዋና መስሪያ ቤት ነው። ኤምባሲዎች አይደለም ወቀስ የሚኖርባቸው የሚል ነው ያለኝ። ከመጀመሪያ ከድሮም ጀምሮ ያለኝ አመለካከት ይኸው ነው። እና እኔ ብዙ ግድፈት እንደነበረብን ይገባኛል። አሁንም በሚገባ ይህንን ቀስነዋለሁ የሚለው እንግዲህ የሚታይ ነው። እዚህ ኒውዮርክ ምን ያህል ስራ እየሰራን ነው የሚለውን ገና እያየን ነው። እኔም ራሴ ተጠያቂ ነው የምሆነው። ስለዚህ በዚህ መልክ ብናየው የሚል ነው ያለኝ እንጂ በኤምባሲዎች ላይ ዝም ብሎ መለጠፉ እኔ ተገቢ አይመስለኝም። ከዚህ ጋር በተያያዘ እንግዲህ ልጅ መነሳት ያለባቸው ነገሮች አሉ። ምን ያህል ኤምባሲዎቻችን አብቅተናቸዋል? ኢንክሉዲንግ ኢን ተርምስ ኦፍ ሪሶርስስ አላቸው ወይ? ያንን ካፓሲቲ ዲቨሎፕ እንዲያደርጉ አድርገናል ወይ? አብቅተናቸዋል ወይ በሚገባ እንዲንቀሳቀሱ የሚለውም አብሮ መታየት ነው ያለበት። በሀገሪቱ አቅም መሰረት የሚደረጉ እንትኖች ስራዎች መኖር አለባቸው። አንደ ኤምባሲዎች ስራቸውን እንዲያከናውኑ እንዲችሉ ሁኔታዎችን የማመቻቸት ነገር በፋይናንስም በምንም ይሄ በዋና መስሪያ ቤት መደረግ ያለበት ነገር ነው። በአጠቃላይ ግን ወንድሜ ላነሱት እኔ በተገቢው መልኩ የተንቀሳቀሱ አይመስለኝም። በተለይ ግን ልነግራቸው አልችልም። አንዳንድ ኤምባሲዎች አካባቢ ቶታል ፓራሊሲስ ነበረ፣ ኖ ዳውት የሚታወቅ ነገር ነው። እና ያ ቢሃይንድ አስ ግን ሌጂትመት የሆኑ ጥያቄዎች ከዚህ አኳያ ይነሳሉ። ዞሮ ዞሮ ውሳኔ ከዋናው መስሪያ ቤት ከመንግስት ነው የሚመጣው፣ በዛ ደረጃ መታየት አለበት የሚል ነው ያለኝ አመለካከት። የሶስተኛ ጥያቄ የተነሳው አጌን በጣም ከባድ ጥያቄ፣ ከበስተጀርባ ብዙ እንትን ያለው ነው፣ ትርጉም ያለው ነው። በሀገራችን ውስጥ እየታየ ያለውን ልማት ኦብጀክቲቭ በሆነ መንገድ አይተው ምንም እንኳ ተቃዋሚ ቢሆኑም እንግዲህ ተቃዋሚዎችን ነው ተቃዋሚ ቢሆኑም ያለውን ነገር አይተው አስፈላጊውን ድጋፍ በአግባቡ የሚሰጡ የተደረገውን ስራ ጦርነቱና ቴክኖሎጂ የሚያደርጉ አሉ። ደግሞ በዛው ደረጃ ይህንን ነገር ወደ ጎን አድርገው እውነታውን ወደ ጎን አድርገው እንደውም ሀገሪቷ በጎ አመለካከት ከሌላቸው እንደውም በጠላት ከሚፈረጁ ጋራ የሚሰሩ ኦፖዚሽኖች አሉ። እና እንዲህ ያለው ነገር እንዴት ነው የሚታየው? እና ይህን በተመለከተ ምን ምክር ትሰጣለህ የሚል ነው።
ልክ ነው።
እና እኔ ዞሮ ዞሮ ሌሊ በተለይ በአጠቃላይ ሀገሪቱ ውስጥ እየተካሄደ ያለውን ስራ የሚያውቁ እና ለመንግስትም ከሞላ ጎደል ደጋፊ የሆኑ ወገኖች በተቻለ መጠን የኢሞሽናል ሳይሆኑ በሆደ ሰፊነት ሌሎችን ለመቅረፍ ጥረት ማድረግ ነው ዋናው ትልቁ ነገር የሚመስለኝ። እንግዲህ እዚህ ላይ አገር ውስጥ ያለውን ነገር ወደ ጎን አድርገው እንደውም ከጠላትም ጋራ ለመስራት የሚቃጣቸው የዛ አካባቢ ያሉ ሰዎች ምን ያህሉ ናቸው እያወቁ ይህን ነገር የሚያደርጉ? በቃ ቢዮንድ ፔል የሆኑ ምንም ቢደረግ የማይመለሱ አውቃለሁ። እንደዚህ አለ፣ በዚህ ካቴጎሪ የሚቀመጡ ሰዎች አሉ። በሌላ በኩል ደግሞ ካለማወቅ ከመወናበድ በመሳሳት እንደዛ ያለ ስራ የሚሰሩ ሊኖሩ ይችላሉ ብሎ መገመት ይቻላል። እና እኔ በሩን ያለመዝጋትና በተቻለ መጠን ከሰዎች ጋር መቀራረብ ተገቢ ይመስለኛል። በተለይ ደግሞ በአሁኑ ጊዜ እኔ እንደዚህ ያለ አመለካከት ያላቸው እንደዚህ ያለ ስራ የሚሰሩ ሰዎች ቁጥራቸው እያነሰ የመጣበት ሁኔታ ያለ ነው የሚመስለኝ። በመሆኑም በተቻለ መጠን ራሽናል ሆነን መንቀሳቀስ ይኖርብናል። በአንድ በኩል ጭልጥ ብለው የሄዱትን እንደ የአትሊስት ወደ ፌንስ ላይ እንኳን እንዲቀመጡ የሚደረግበት ሁኔታ መታየት ይኖርበታል። ዝም ብለው እንዲፈንት ሆነው ያሉትን ደግሞ ሊሊ ደጋፊ ሊሆኑ እንዲችሉ ደጋፊ ሌሉም ፓርቲ አይደለም ሊሊ የሀገር ውስጥ እየተደረገ ያለው እንቅስቃሴ ደጋፊ ይሄ ለሀገሪቷ ቤዛ ነው። ሀገሪቷ ሪቫይቭ እንድታደርግ ሊሊ መያዝ ያለባትን ቦታ ልትይዝ እንድትችል የኢኮኖሚ ልማቱ ራሱ የሀገሪቷን ሎንግ ተርም ቫያቢሊቲ ኢንሹር የሚያደርግ እንቅስቃሴ ነው እና ማንም የፓትሪዮቲክ ሴንቲሜንት ያለው ሰው ሁሉ ሊደግፈው የሚገባ ነገር ነው። የሩሊንግ ፓርቲ መደገፍ አይደለም ይሄ ሪሊ። እና በዛ ደረጃ አይቶ የኮንስትራክቲቭ በሆነ መንገድ ሊተባበር እንድችል ለማድረግ ወደ ሰፊ ሆኖ መቅረብ ያስፈልጋል የሚል አመለካከት ነው ያለኝ። እና በተሻለ መጠን ደጋፊ ከሆኑ አካባቢ የኢሞሽን ባይኖር ኢሞሽናል አውትበርስት ኢሞሽናል ሪአክሽን በተቻለ መጠን ባላንስድ የሆነ አካሄድ ይዞ የመሄድ ነገር ወዳጆች የማፍራት ጥራቶች የሚቀነሱበት ሁኔታ የማየት ነገር መሆን ይኖርበታል። እነዛ እያወቁ ጭልጥ ብሎ የገቡ እነሱን ያው መከላከል ነው። ይታወቃሉ፣ ቁጥራቸውም እያነሰ ነው። ምንም ተስፋ እንደሌላቸው ይታወቃል። እና እንዲህ ያሉ ሰዎች የዚህ 1997 በእኛ አቆጣጠር በ2005 ተፈጥሮ የነበረው ብዙ እንትን ብሏቸዋል፣ ቅዠት ፈጥሯል እና አንድ ነገር አተናል የሚል ነገር ያ ሪሊ ምንም ጊዜ አይለቃቸውም። እንደዚሁ እንዳፈከራቸው ነው የሚኖረው የሚመስለው። እና ከዚህ ከገቡበት እንትን ውስጥ ላይወጡ ይችላሉ። ስለዚህ ይህንን አውቆ ግን ሌሎች የእነሱን ለመደገፍ የሚቃጣቸው በተቻለ መጠን ሀገር ውስጥ ያለው ሁኔታ ተረድተን መጀመሪያ ደረጃ ኒውትራላይዝ የሚሆኑበት ከዛም ደግሞ ደጋፊ የሀገር ደጋፊ ሊሆኑ የሚችሉበት ሁኔታ የማየት ነገር ጥሩ ይመስለኛል። የእንትን ኤርትራን በተመለከተ መጨረሻ የተነሳው ቀደም ብሎ ከተነሱ ጥያቄዎች ጋር ተመሳሳይነት አለ።
ልክ ነው።
እስከ መቼ ነው ይህንን ችላ የምንለው የሚለው ነገር ነው። እኔ ይገባኛል፣ ቁጭቱ ንዴቱ ይገባኛል። ግን ደግሞ እንግዲህ በመንግስት ደረጃ ቁጭትና ንዴት ፖሊሲ አይሆንም።
ልክ ነው።
እና ይሄ እንዴት ነው የምንወስደው? ኮርስ ኦፍ አክሽን ፖሊሲ ለሀገር ያለው ኢምፕሊኬሽን ምንድን ነው? ከልማት አኳያ የኢትዮጵያና ኤርትራ ብዙ ጊዜ እንግዲህ ችግራችን ምንድን ነው? አሁን ልክ እናንተ እኮ ኃላፊነት አለባችሁ፣ የበለጠ ኃላፊነት አለባችሁ። እና ዶንት የሎየርሰር ቱ ዲ ሌቭል ቱ ዛት ሊደርሽፕ ሌቭል የሚል ነገር በተደጋጋሚ ነው የሚነሳው። የኢትዮጵያ ከንሳ የበለጠ ኃላፊነት አለባት። ይሄ ሊደርሽፕ እኮ በሌላ ኤሪያ እኮ ነው ምክር እየተጠየቀ ያለው። በሆርን ኦፍ አፍሪካ ጉዳይ ላይ ብቻ አይደለም፣ በሌሎች ጉዳዮችም ላይ እንደ ኢንተርሎኪተር የሚታይ ሊደርሽፕ ነው። ስለዚህ ከኤርትራ ጋር መነታረክ እዛው ስትገቡ ዞሮ ዞሮ ይሄ ሆኖ አሁን አንድ በአካባቢ በሰፈር ውስጥ በቪሌጅ ውስጥ በጣም እንደ ራሽናል ተብሎ የሚታይ ሰው አለ። በሌላ በኩል ደግሞ እንደዚሁ የመንደር እብድ ይሆናል። አንድ ቀን ሁለቱ ሲታገሉ ቢታይ ያደራ የሆነውም እብድ ሆነ ነው የሚባለው አይደለ እንዴ?
ልክ ነው።
እና እንደዚህ ያለ ችግርም እንዳለ መገንዘብ ያስፈልጋል። እና የቀላል ነገር አይደለም። ቁጭቱ ንዴቱ ይገባኛል። ግን ደግሞ አንድ መንግስት ሪሊ ፖሊሲ ሲያወጣና ፖሊሲ ተግባራዊ ሲያደርግ ይህን ሁሉ ግምት ውስጥ በማስገባት ነው እንግዲህ የሚንቀሳቀሰው። እና ይሄ ቢታይ ለማለት ነው።
ታንክ ዩ። እሺ
ጥልኝ። ኤልሳቤጥ እባላለሁ ከአውስትራሊያ። ክቡር አምባሳደር፣ ኢትዮጵያ ውስጥ በተያዘው ፖሊሲ ኖ ፒስ ኖ ዎር ኢትዮጵያን ጠቅሟታል። አንዳንድ እድገትና ልማት በሀገራችን ለማስተላለፍ ለመስራት እድል ሰጥቶናል። ነገር ግን አንድ ጥያቄ ያለኝ ግሮውዝ ኤንድ ትራንስፎርሜሽን በአምስት ዓመት ውስጥ ለማካሄድ ከተፈለገ በተለይ በዚህ በግደፍ እንትን ያለው አመራር በትግራይ አካባቢ በቦርደሮች አካባቢ ምንም አይነት ኢንቨስትመንት ለማድረግ ሰዎችን በመናነጋግርበት ጊዜ እዚህ ባለሁበት ማለት ነው የውጭ ሀገር ዜጎች የሴኩሪቲ ጉዳይ አለ ዛ በዛ በኩል ኢንቨስት የማድረጉ ነገር በጣም አስቸጋሪ ነው እያሉ ስጋት አለባቸው እና ይሄንን ስጋት እኛም እንደ ኢትዮጵያውያን በዚህ በግራውዝ ኤንድ ትራንስፎርሜሽን በየክልሉ ለመሰማራት በመናስብበት ጊዜ በአንጎላችን ውስጥ ይሄ የሴኩሪቲ ጥያቄ እንደ ጎልቶ ይታሰባል እና እኛ ምንፈልገው ይሄ ግራውዝ ኤንድ ትራንስፎርሜሽን በአምስት ዓመት ውስጥ እንዲሳካ ከተፈለገ ሰላም በጣም አስፈላጊ ስለሆነ ይሄንን የኛን ዴቨሎፕመንት ለማደናቀፍ የሚሞክረው የሄደፍ እንትን ላንዴና ለመጨረሻ ከበዚህ በአምስት ዓመት ውስጥ መወገድ አለበት ብዬ ከማስብ ሰዎች አንዷ ነኝ። ነገር ግን ይሄንን በሚልበት ጊዜ የምንወስደው እርምጃ ለኢትዮጵያ ናሽናል ኢንትረስት ብቻ እንጂ ኢሳያስን ከስልጣን የማውረድ እንደ ትልቅ አጀንዳ እንደማይሆን አምናለሁ። ነገር ግን ጉዳዩ የመጨረሻ እንትን እንደሚሰጣል ብዬ አስባለሁና እርሶ ከኔ ጋር ከዚህ ካሳሰበይ ጋር ይጋራሉ ወይ?
የተከበሩ አምባሳደር ቅድሚያን ሰላምታዬን አቀርባለሁ ማለት ነው። ከዛ ቀጥዬ አንድ ጥያቄ አለኝ። ያው እንግዲህ ከኤርትራ ወጣ ያለ ጥያቄ ነው ያለ ማለት ብዙ ስለተጠየቀ ስለዛ በአሁን ሰዓት በአረብ አገሮችና እንደዚሁም በኖርዝ አፍሪካ የሚታይ ህዝባዊ አመጽ አለ ወይም ሪቮሉሽን ማለት ነው። እንደዚህ ያለው አስተያየት ለማወቅ ፈልጌ ነው። አመሰግናለሁ።
ኢህአዴግ በስልጣኑ ዘመን ብዙ ስራዎች የሰራ ፓርቲ ነው። ይህ ስራው ግን ገውምና ለምን እንደዛ ይሆናል የሚል ጥያቄ ነው። ኢትዮጵያ ውስጥ አሉ ከሚባሉት ተቃዋሚ ኃይሎች ባካሄዳቸው ባመራራቸው ትክክለኛ መንገድ እየተከተሉ ነው የሚሏቸው ተቃዋሚ ኃይሎች የትኞቹ ናቸው? በሌላ አነጋገር ኢህአዴግ ሊተካ የሚችል ተቃዋሚ ኃይል የቱ ነው ይላሉ?
የእቴ ከአውስትራሊያ ነው ያለችው?
አዎ ከአውስትራሊያ። አዎ
በአጠቃላይ ያነሳችው ጥያቄ አግባብነት ያለው ነው። ከበስተጀርባው ያለው ስሜትም አስተያየትም ተገቢነት ያለው ነው። እንደዚህ ያለ በጣም አምቢሽየስ የሆነ ፕሮግራም ይዘን ስንንቀሳቀስ የግዴታ ፒስ ሴኩሪቲ ያስፈልገናል። ከዚህ አኳያ በሻቢያ በኩል ይሄ እንዳይኖረን ሰላም ሴኩሪቲ እንዳይኖረን የሚደረገው እንቅስቃሴ ለመስራት ያሰብነውን ያጠናቅፍብናል እና አንደዚህ ሰርክምስታንስስ እንዴት አድርጎ ነው የዚህ ግሮዝ እና ትራንስፎርሜሽን ፕላናችን ስኬታማ ሊሆን የሚችለው? ስለዚህ የሻቢያ መወገድ ይኖርበታል ወደሚል ኮንክሉዥን ነው እየገባች ያለችው። እንደዚህ ላይ መወገዱ ላይ ተስማማለሁ ወይ ነው መሰለኝ ጥያቄው። ዋና እኔ እንዳልኩት ይገባኛል እንትኑ the first of the question የስሜቱም ይገባኛል። ዞሮ ዞሮ ግን ይሄ ሁኔታ ኮንትሮል መደረግ ይኖርበታል። እኔ አም ኖት ሹር የግዴታ የሻቢያ መንግስትን መወገድ ነሰስቴት ያደርጋል የሚል ኮንክሉዥን ውስጥ ልገባ አልችልም። ኢሳን ኢምፒሪካል ማተር የሚታይ ነው ሪሊ እናየዋለን። በምናደርገው የዲፕሎማቲክ እንቅስቃሴ የፖለቲካ እንቅስቃሴ ይህን ነገር ዊዝ ሰፖርት ዘ ኢንተርናሽናል ኮሚኒቲ ሴኩሪቲ ካውንስል ኮንትሮል ሀንድል ለማድረግ እንችላለን ወይ? የኢንተርናሽናል ኮሚኒቲ ኃላፊነት አለበት። የኛ የኢትዮጵያ ኃላፊነት ይሄ በኤርትራ በኩል እየተደረገ ያለውን በኤቪደንስ ኢንኮንትሮቨርትብል የሆነ ኤቪደንስ የማቅረብ ነገር ነው። ይህን ካደረግን በኋላ የሴኩሪቲ ካውንስሉ ደግሞ ኃላፊነት አለበት፣ አኮርዲንግሊ ሪስፖንድ የማድረግ ኃላፊነት አለበት። በዚህ ላይ ነው ስራ እየሰራን ያለ ነው። ይሄን ካጣን ምን እናደርጋለን የሚለው የሃይፖቴቲካል እንትን ነው። እሱም ቃስ የምንደርስበት ነው። ግን የፖሲቢሊቲ አለ። ይሄንን በፖሊሲ ደረጃ ይሄ አግሬሽን የሚደረግበትን የኢንተርናሽናል ኮሚኒቲ ሴኩሪቲ ካውንስል ኃላፊነት ነው ይሄ እና በኤርትራ ላይ አስፈላጊውን እርምጃ መውሰድ ይኖርበታል። በዚህ መንገድ እያሳሰብን እንገኛለን። ደግሞ ይህንን እርምጃ አስገዳጅና አስፈላጊ የሚያደርግ ሁኔታ አለ እና ይህንን የሚያረጋግጥ ይህን የሚያስረዳ ኤቪደንስ የማቅረብ ጉዳይ ነው የኛ ኃላፊነት። ይህን እያደረግን ነው። ደግሞ ለዚህ ደግሞ በቂ መረጃ አለን። በእኛ አመለካከት የኢንተርናሽናል ኮሚኒቲው ኃላፊነት አለበት፣ የሴኪሪቲ ካውንስሉ ኃላፊነት አለበት የሚል ነው ያለን። ስለዚህ ይህን የምናየው ነው የሚሆነው እንግዲህ እና እህቴ እንዳለችው እንደዚህ ያለ በጣም አምቢሽስ የሆነ ፕላን የግዴታ የሰላም ያስፈልገዋል። ያው ሴኪሪቲ ያስፈልጋል። ኦዘሞሶ ደግሞ ነው ይሄ ከማይኒንግ ከምን የሚገኘው ገንዘብ የበለጠ ካፓሲቲ ሊፈጥርለት የሚችልበት ሁኔታ ይኖራል። ይሄ ሁሉ ታሳቢ ሆኖ አስፈላጊው እርምጃ መወሰድ ይኖርበታል። ይሄ ብለድ መኒ ነው የሚሆነው ይሄ ከማይኒንግ ከምን የሚያገኘው እና ከዚህ አኳያ ኢንተርናሽናል ኮሚኒቲው ኃላፊነቱ መውጣት አለበት የሚል ነው ያለን አመለካከት። በዚህ አቅጣጫ እየተንቀሳቀስን ነው። የሁለተኛው ጥያቄ ከዚህ በሰሜን አፍሪካ እና በአረብ ሀገሮች አካባቢ የተከሰተ ያለው ሁኔታ በኢትዮጵያም እንዲደገም የሚፈልጉ ሰዎች አሉ። በሰፊው ያየነው እኮ ነው ይሄ። በሰፊው የምናየው ነገር ነው። እኔ በአጠቃላይ እኔ የራሴ አመለካከት እንደዚህ ችግር ሶሳይታል ተርሞይል ለዛ ማንም ሶሳይቲ እኔ ኢሚዩን ነው የሚል አመለካከት የለኝም። ኢንክሉዲንግ ዘ ዩናይትድ ስቴትስ ኢንክሉዲንግ በጣም አድቫንስድ የሆኑ ሀገሮች የችግር የሌለበት ሶሳይቲ የለም። እና ስለዚህ በአጠቃላይ የማንኛው ሶሳይቲ ውስጥ ችግር ሊኖር የሚችልበት ሁኔታ አለ። ኢት ኦል ዲፔንድስ አፖን ሀው ዩ ማኔጅ ኢት። ይሄ ነው እና ይህም ሆኖ ግን አሁን በአረብ ሀገሮች በሰሜን አፍሪካ አካባቢ እየተፈጠረ ያለው ሁኔታ እኔ የራሱ የሆነ ዩኒክ እንትን ያለው ይመስለኛል። እዚህ ከአረብ ሀገሮች ሁኔታ ጋር የተያያዘ ኢኮኖሚያዊ ዳይሜንሽን አለው፣ የሶሻል እንትን አለው፣ የፖለቲካ የገቨርናንስ እንትን አለው። ከዚህ ከፓለስቲናን ጥያቄ ከምኑ ጋር የተያያዙ ነገሮች አሉት። በአጠቃላይ እነዚህ ችግሮች የተያዙበት ሁኔታ የተፈጠሩ አላንስስ ከዚህ ጋር የተያያዙ ዲሳትስፋክሽንስ በተለያየ መልኩ የተከሰቱ ነገሮች አሉ እና ከዚህ ጋር የተያዘ ይመስለኛል። እና እንደ ኢትዮጵያ ያሉ አገሮች አካባቢ እኔ ተመሳሳይ ሁኔታ ያለበት ሁኔታ አይታየኝም። ለማንኛውም ኢትዮጵያ ውስጥ ደግሞ በጣም ሰፊ የሆነ አብዮት አካሂደናል እኮ እና ከዛ ጋር በተያያዘ ብዙ ስትነቀል ለውጦች ተካሂደዋል። ለማንኛውም ዞሮ ዞሮ መታየት ያለበት ለውጥ ለምንድን ነው? ወጥ ለምን እንግዲህ ግብጽ ውስጥ እስካሁን የተካሄደው ሬቮሉሽን ነው፣ ገና ነው ሂደቱ። ትናንትና ነው ትናንትና ነው የኒውዮርክ ታይምስ ለውጡ ገና አልበቃለትም አላለቀም የሚል አንድ እንትን ነበረው፣ ሳንቀጽ ነበረው። ሂደቱ ገና ያላለቀበት ሁኔታ አለ። እዛም ቢሆን ወዴት ነው የሚያመራው የሚለው ገና የሚታይ ነገር ነው የሚሆነው። ግን ከኢትዮጵያ ጋር በተያያዘ በአሁኑ ወቅት ይሄ ባለፉት አመታት ያከናወናቸው ስራዎች በኢኮኖሚ ኤሪያ አሁን ይህ ፕሮሰስ ያሉት ትራንስፎርሜሽን በአጠቃላይ እንደዚህ ያለ አንደር የኦቶሪቴሪያን ሩል ለስንት ጊዜ የቆየች ሀገር ለመጀመሪያ ጊዜ የዲሞክራቲክ ብልጭታ የታየበት ሀገር እንደዚህ ያለ የኢኮኖሚክ ልማት እየተካሄደ ያለበት ሀገር ውስጥ እንደዚህ ከዛም ደግሞ በአካባቢያችን ያለው ሁኔታ ሲታይ የሶማሊያ ውስጥ ያለው በሱዳን አካባቢ ያለው በሰሜን ያለው ሁኔታ ሲታይ ሪሊ ሀገር ወዳዶች ኢትዮጵያ ውስጥ እንደዚህ ያለ ሁኔታ መናፈቅ ይኖርባቸዋል ወይ ነው። እኔ የኢህአዴግ ወዳጅ ሆነ አልሆነ እንደዚህ ያለ ሁኔታ ሪሊ ከናሽናል ኢንትረስት አኳያ ሲታይ ምን ላይ ነው ጠቀሜታው? ዝም ብሎ ጭስን ጥላቻ ካልሆነ በስተቀረ ያበጠው ይፈንዳ የሚል ዝም ብሎ ምንም ሆነ ምን በቃ የሚል ካልሆነ በስተቀረ ከምን ተነስቶ ነው ይሄንን የሚመኝ ሰው ነው? እንግዲህ ለምንድን ነው ምን ዋት ፎር ምንድን ነው ኦብጀክቲቭ? እኔ ይሄ ሪሊ በጣም እንግዲህ ብዙም ስለ ሀገር ደንታ የሌላቸው ይህን ሊመኙ ይችላሉ። እኔ ግን ከኢትዮጵያ ኢንትረስት አኳያ ስታይ በምንም አይነት መንገድ እንደዚህ ያለ ነገር ለኢትዮጵያ የሚያስፈልግ አይደለም ነው። ለማንኛውም ደግሞ የኮንዲሽንም የለም ኢትዮጵያ ውስጥ የሚል ነው የኔ አመለካከት። ግን በአጠቃላይ እኔ እኮ የተወሰነ ሰዓት ሰታችሁኝ ፍሪ የሬዲዮ ጣቢያ ብሰጡኝ ወደ አንዳንድ አካባቢ ኒውዮርክም እንትን ሄጄ ሰው ለመቀስቀስ ይችላሉ አይደለም እንዴ?
ልክ ነው።
ማንኛውም ሶሳይቲ ውስጥ ሬሊ እንደ ቪኦኤ የሚነዛው አይነት ነገር እዚህ አገር ለመንዛት የሚቻልበት ሁኔታ ቢኖር በተለያዩ ሴክተሮች አካባቢ ብዙ ችግር ለመፍጠር ይቻላል። ይሄንን መዘንጋት የሚያስፈልግ አይመስለኝም። ለማንኛውም የእኔ እኛ ጋር ኮንዲሽን አለ ብዬ አላስብም። ከዛም ደግሞ ሪሊ እንደዚህ ያለ ነገር ቢፈጠር ሀገሪቷ ይሄ አደጋ አይደለም ኢትዮጵያ ትጎዳለች ነው።
ልክ ነው።
እና የፊውቸራችን ጥሩ ሊሆን የሚችልበት ሁኔታ አይኖርም። ለጠላቶች እንመቻለን እና ፊውቸራችን ጥሩ አይሆንም የሚል ነው ያለኝ አመለካከት።
በጣም እግዚአብሔር ይስጥልኝ ክቡር አምባሳደር፣ በጣም በጣም ከልቤ ነው የማመሰግነው። ሁል
አንድ ጥያቄ ነበር የተቃዋሚ ኃይሎች መካከል የትኛውን ለሰባ ነው ሪሊ እዛ ላይ ምንም ለመናገር የሚችልበት ሁኔታ የለም ለማለት ነው። የትኛው ተቃዋሚ ነው የሚለው ተቀባይነት የትኛውን ይመርጣሉ የሚለው እኔ በአሁኑ ጊዜ ሪሊ አመራር ተቀብሎ ኃላፊነት ሊወጣ የሚችል ኦፖዚሽን ፓርቲ ኢትዮጵያ ውስጥ ለመብቀል ችሏል የሚል ግምት የለኝም። ወደፊት አይኖርም አይደለም፣ በቅርብ ጊዜም ሊኖር ይችላል፣ ግን እስካሁን እማየው የለም።
በጣም አመሰግናለሁኝ ክቡር አምባሳደር። እና ጥያቄና መልሱ እዚህ ላይ ያበቃል። ስለ ሰጡን ጊዜ በጣም ከልቤ አመሰግናለሁኝ። የማጠቃለያ የሚሉን መልእክት ካለ በተለይ ደግሞ ኤፕሪል 9-10 ላይ ጥሪ አድርጋችኋል ይመስለኛል ስሩአውት ዘ ዩኤስ ክቡር አምባሳደር።
እሺ፣ በጣም በጣም አመሰግናለሁ ይህንን እድል ስለሰጠሽኝ፣ በጣም ነው የማመሰግነው። አይ ሆፕ ደግሞ ይሄ የመጀመሪያው ነው እንጂ የመጨረሻው አይሆንም። ኤፕሪል 9 ላይ በተለያዩ የአሜሪካ ከተሞች ተገኝተው ለተከሹ ለዚሁ ለአምስቱ አመት የግሮዝ እና የትራንስፎርሜሽን እቅድ ያንን በተመለከተ እና ከዛ ጋር የተገናኙ ጉዳዮች እና ሌሎችንም ጉዳዮች በተመለከተ እንደዚሁ ሀሳብ ለመለዋወጥ ነጻ ለማድረግ የሚመጡ የመንግስት ባለስልጣናት ይኖራሉ። በአንድ 13 በሚሆኑ የአሜሪካ ከተሞች ገለጻ ይሰጣሉ እና እንግዲህ መነሻው ምንድን ነው? ቀደም ብዬ ጠቅሼው ነበረ። ይሄ እቅድ ሊሳካ የሚችለው ኢትዮጵያኖች በሚገባ ሲሳተፉበት ብቻ ነው።
ልክ ነው።
ሀገር ውስጥ ያሉ ውጭም ያሉ በገንዘባቸው በሪሶርስ ይሄ ብቻ ሳይሆን በእውቀታቸው በኤክስፐርቲሳቸው በሰፊው ተሳትፈው ነው ይሄ እቅድ ሊሳካ የሚችለው እና ከዚህ አኳያ ኢትዮጵያኖች ትውልድ ኢትዮጵያኖች ይሄ እቅድ እንዲሳካ የሚጠበቅባቸው ሊያደርጉ እንዲችሉ ከነሱ ጋር ለመወያየት ነው እንግዲህ የሚመጡትና በእነዚህ ስብሰባዎች ላይ እንድትሳተፉና የአስተያየት ለመስጠት እንድትችሉ የሚሰማችሁን ጥያቄ ለማቅረብ እንድትችሉና ሀሳብ ለመለዋወጥ እንዲቻል እድሉን መጠቀም ያስፈልጋል ነው እና ይህን እንድታደርጉ በትህትና ያው ግብዣው ኦልሬዲ ተላልፏል እና ይህኑ ለማደስ ነው የምፈልገው። እዚህ ኒውዮርክ ያላችሁ ኒውዮርክ፣ ዋሽንግተን ያላችሁ በያላችሁበት ቦታ ብትሳተፉ በጣም በጣም ጠቃሚ ነው የሚሆነው እና የግዴታም ነው። እኔ የሀገሬ ዜጋ ግዴታ የሀገራችን ህዝቦች ውጭም ውስጥም ያሉ ግዴታ ብዬ ነው የማየው እና ስለዚህ ግብዣችንን እናድሳለን ለማለት ነው።
ለተከበሩ አምባሳደር ተከዳ አለሙ አስቀድሜ በገዛ ተጋሩ ቀርበው ወቅታዊ በሆነው የሀገራችን ጉዳዮች ለሰጡን ትምህርታዊ መግለጫ በመላው በገዛ ተጋሩ ታዳሚዎች ስም የጠለቀ ምስጋናዬን አቀርባለሁ። ወደፊትም ይህን በመሰለ በተመሳሳይ ሁኔታ እየቀረቡ ስለ ሀገራችን የኢኮኖሚና የፖለቲካ ጥያቄ ትምህርት እንደሚለግሱን ተስፋ አደርጋለሁ። እግዚአብሔር ስራውን ያቃናለው። በጣም አመሰግናለሁ።
ክቡር አምባሳደር በጣም እግዚአብሔር ይስጥልኝ።
በጣም አመሰግናለሁ ለተሰጠኝ እድል። በጣም ነው ደስተኛ የሆንኩትና የማመሰግነው። በጣም አመሰግናለሁኝ።